ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸርጥ፣ ተንኮል፣ መረባበሽ ካስከተለው ደህንነትና ኋላ ቀርነት ያተረፍነው ትርፍ ስለሌለ አዲስ መንገድ መለማመድ ይኖርብናል።
ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በደቡብ ክልል ከከፋ ዞን ነዋሪዎች ጋር በተወያዩበት ወቅት ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ለጊዜው ማንነታቸው አልታወቀም በተባሉ ታጣቂዎች ትናንት ማታ መገደላቸውን የወረዳው አስተዳደርና ጸጥታ ጽሕፈት ቤት አስታወቀ። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ጥንቅሮችን ይዘን ከዛሬ ሰኞ መስከረም 5 2012 ዓ.ም ስርጭታችን ጋር አስተናጋጆች እኔ አዳኝ ፍሳዬና
እኔም አሉላ ከበደ ከብርሃን ኃይሉና ከስርጭት መሐንዲሳችንና ሸዋ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ማንነታቸው አልታወቀም በተባሉ ታጣቂዎች ትላንት ማታ መገደላቸውን የወረዳው አስተዳደርና ጸጥታ ጽሕፈት ቤት አስታውቋል። በሌላ በኩል በቀለም ወለጋ ጊዳሚ ከትላንት በስቲያ ቅዳሜ ምሽት ላይ 2 ሰዎች በመንግሥት ኃይሎች ተገድለዋል ሲሉ አንዳንድ ነዋሪዎች ተናግረዋል። የወረዳው አስተዳዳሪ ሰዎቹ መገደላቸው እውነት እንደሆነ ገልጸው ቀደም ሲል ግን በመንግስት ወታደሮች ላይ በታጠቀ ኃይል ቦምብ በመወርወሩ ሰዎቹን የገደለው ማን እንደሆነ አልታወቀም ብለዋል። ቅሬታው የተነሳበትን የሸማቂ ቡድን መሪዎች በስልክ ለማግኘት ያደረግነው ጥረት እንዳልተሳካ ገልጾ ሪፖርተራችንና ኮር መልካ ዝርዝር ዘገባ ልኮልናል።
በመጽሔቱ ክፍለ ጊዜ ይቀርባል። አድማጮች፣ ቀደም ብሎ የተነበበው ዜና ዘገባ ቱኒዥያ ውስጥ ትላንት ፕሬዚዳንታዊ ምርጫ ተካሂዷል። ከ24 በላይ ተወዳዳሪዎችም ተሳትፈውበታል። ኦፊሴላዊ ያልሆነ የምርጫ ውጤት ባመለከተው መሰረት ታዲያ ከገዢው ክፍል ጋር ብዙም ትስስር የላቸውም የተባሉ 2 ተወዳዳሪዎች እየመሩ መሆናቸው ተዘግበዋል። ቱኒዥያ ከ8 ዓመታት በፊት ዣሚን የሚል ስያሜ የተሰጠው አብዮት ከተካሄደ ወዲህ ነጻ ምርጫ ሲካሄድባት ለሁለተኛ ጊዜ ነው። ከ7 ሚሊዮን በላይ ዜጎቿም የመምረጥ መብት እንዳላቸው ተገልጧል። ለመምረጥ በመቻሏ የተደሰተችው የ19 ዓመት ዕድሜዋ የኮሌጅ ተማሪ ዮማ ኤልቤና የተሻሉ የሚመስሉኝን ሞሩን እመርጣለሁ ብላለች። አብደልፋታ ሞሩ ለእንዳኔ የተባለው ለዘብተኛ እስላማዊ ቡድን ወክለው የሚወዳደሩ ናቸው። ባለፈው ሐምሌ ወር የሞቱት የ92 ዓመቱ ዕድሜ ፕሬዚዳንት ቤንጂ ካይድ ኢሳቢን ቦታ ለመያዝ ነው የሚወዳደሩት። ለፕሬዚዳንትነት ከሚወዳደሩት መካከል 2 ሴቶች ይገኙባቸዋል።
ኢራን የሳውዲ አረቢያን ግማሽ የነዳጅ ዘይት ምርትን ባወደመው የድሮን ጥቃት ውስጥ እጄን አላስገባሁም ባለችው ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የጥያቄ ምልክት አስቀምጠዋል። ኢራን የአሜሪካን ድሮን መታ በጣለችበት ወቅት በአየር መስመሬ ውስጥ ስለገባ ነው ማለቷ የሚታወስ ነው። ድሮን ግን ወደ አየር መስመሯ እንኳን አልተጠጋም ነበር ብለዋል ፕሬዚዳንት ትራምፕ በትዊተር ባስተላለፉት መልእክት። አያይዘውም ፕሬዚዳንቱ ኢራናውያኑ ያሉት ውሸት መሆኑን እያወቁ ይደጋግሙታል። አሁን ደግሞ በሳውዲ አረቢያ ላይ ከተፈጸመው ጥቃት ጋር የሚያገናኘን ነገር የለም ይላሉ። እናያለን እንግዲህ ብለዋል ፕሬዚዳንቱ። የአሜሪካ ድምፅ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የየመን ሁቲ አማጽያን ንብረትነቱ የሳውዲ መንግስት የሆነውን ሳውዲ አራማኮ የነዳጅ አምራች ኩባንያ ማመንጫዎች ለማጥቃት 10 የሰው አልባ አውሮፕላኖችን ወይም ድሮኖችን መጠቀማቸውን ይናገራሉ።
We exploited vulnerabilities in the Saudi defense system and we built our drones in order to avoid these systems.
በሳውዲ መከላከያ ለጥቃት አመቺ የሆኑትን ኢላማዎች መረጥን እናም ከሳውዲ የራሳችንን ሰው አልባ አውሮፕላኖች አበጅተን በጥንቃቄ ባደረግነው የሳውዲና የኤሚሬት አየር መከላከያ ሳይመለከተን የአየር ክልላቸው ነጻ በሆነ ጊዜ ማጥቃት ችለናል ያሉት የሁቲ አማጽያኑ መሪ መሐመድ አልባሃካቲ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በበኩላቸው በትዊተር አማካኝነት ባስተላለፉት አስተያየታቸው ሰው አልባ አውሮፕላኖቹ ከወደ የመን ስለመምጣታቸው አንድም ማረጋገጫ የለም ሲሉ የአማጽያኑን ቃል ውድቅ አድርገዋል። ይልቁንም በጥቃቱ ኢራን ነች ተጠያቂዋ ነው ያሉት።
نحن قد استفدنا من
We exploited vulnerabilities in the Saudi defense system and we built our drones in order to avoid these systems.
የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ በትላንትናው ዕለት በትዊተር ገጻቸው ባሰፈሩት ጽሑፍ የዚህ ጥቃት ፈጻሚዎች ቅጣት ይጠብቃቸዋል ሲሉ ማን ነው ጥፋተኛው ለሚለው ግን የሳውዲዎችን ማረጋገጫ መልስ እንደሚጠብቁ ተናግረዋል። የኢራኑ ፕሬዝዳንት ሩሃኒ በበኩላቸው የለንበትም ይልቁኑ ዩናይትድ ስቴትስ ናት በክልሉ ፖለቲካ ጣልቃ መግባቷን ያረጋገጠችው ብለዋል።
ሰሜን ኮሪያ በጸጥታ ደህንነቷና በልማቷ ላይ አደጋ የሚጥሉ እንዲሁ መሰናክል የሚሆኑ ያለቻቸው በግልጽ ያልተጠቀሱ ችግሮች ከተወገዱ ከዩናይትድ ስቴትስ ጋር ኒክሎሪንስ ለማስወገድ ጉዳይ ልትነጋገር እንደምትችል መግለጿ ተዘግቧል። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ዛሬ ይህን ያለው የዩናይትድ ስቴትስ ባለስልጣኖች ፒዮንግያንግ ውስጥ እንዲካሄድ የሚጠብቁት የኒክሌር ንግግር ከመጀመሩ ቀናት በፊት ነው። የሰሜን ኮሪያው ምክትል የውጭ ጉዳይ ሚኒስትር ቾ ሳንሁ ሀገራቸው በወሩ ማብቂያ ላይ ከዩናይትድ ስቴትስ ባለስልጣኖች ጋር የተሟላ ውይይት ማካሄድ ትፈልጋለች ሲሉ ከአንድ ሳምንት በፊት ተናግረው ነበር።
የዩናይትድ ስቴትሱ የተሽከርካሪዎች አምራች ኩባንያ ሰራተኞች ማህበር አባላት በጀነራል ሞተርስ ኩባንያ ላይ ዛሬ አድማ ጀምረዋል። አዲስ የስራ ኮንትራክት እንዲቀርብ በሰራተኞችና በሰራተኞች መካከል ያለው ልዩነት በመቀጠሉ ነው ሰራተኞቹ እርምጃውን የወሰዱት ተብሏል። የሁለቱ ወገኖች ንግግር ዛሬ በሚቀጥልበት ወቅት በ9 ክፍለ ግዛቶች ያሉ መኪኖችንና መላዋጫዎችን የሚያመርቱ ወደ 50 ሺህ የሚጠጉ ሰራተኞች ያሉባቸው ኩባንያዎች ዛሬ ተዘግተው ውለዋል። የማህበሩ ምክትል ፕሬዝዳንት ቴሪ ዴትስ እንደሚሉት አድማ ማድረጉ የመጨረሻ አማራጭ ቢሆንም አስፈላጊ ነው ብለዋል። ማህበሩ የተሻለ ክፍያና የጤና ጥበቃ እድል እንዲሁም የሥራ ዋስትና እንዲሰጥ ያስፈልጋል ነው ያሉት። ሰራተኞቹ የትርፍ ድርሻ እንዲኖራቸውም ጠይቀዋል።
በመጨረሻም የህንድ መንግስት ካሽሚርን በከፊል ካገተ 6 ሳምንታት ካለፉ በኋላ የሂማላያው ክልል ነዋሪዎች ወደ መደበኛ ኑሯቸው እንዲመለሱ ለማስቻል የተቻላቸውን ጥረት እንዲያደርጉ ከፍተኛው ፍርድ ቤት ለባለስልጣኖች ትዕዛዝ አስተላልፏል። ካሽሚር ውስጥ ያሉ ትምህርት ቤቶች፣ ሆስፒታሎችና የህዝብ ማመላለሻ ትራንስፖርት በአግባቡ መስራታቸውን የህንድ መንግስት እንዲያረጋግጥ ዳኞች ጠይቀዋል። ከፍተኛው ፍርድ ቤት መንግስት ቀውሱን ለማስተካከል መውሰድ ስላለበት እርምጃ ያቀረበው ግልጽ የሆነ መፍትሄ የለም። ህንድ እንደ አውሮፓ አቆጣጠር ባለፈው ነሐሴ 5 ካሽሚር የነበራትን ከፊል የውስጥ አስተዳደር መብትን ሰርዛ በኒው ዴልሂ ቁጥጥር ስር እንድትሆን ማድረጓ የሚታወስ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሃዬ ነን። ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን።
ኢትዮጵያ ውስጥ የተለየ ሐሳብ ያልሰማ ህዝብ ካለ የትግራይ ህዝብ ነው ይያስባል። ስለዚህ በጣም እርግጠኛ መሆን አሁንም ከፍራት ቆፈነ ሲወጣ የትግራይ ህዝብ ብዙ ሐሳቦችን ያወጣል፣ ብዙ የማዳመጥ ፍላጎቱን እናያለን። ስለ ኢትዮጵያዊነቱም ስለ ወገኑም ስለ ታሪኩም ብዙ የሚናገረው ነገር አለና የትግራይ ህዝብ ጋር ገና ብዙ የሚሰማ ነገር አለ። ምክንያቱም የመደመጥ እድል ያላገኘ ህዝብ ነው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ምክትል መሪው አቶ አንዷለም አራጌ ናቸው የሰማችኋቸው። ለዝርዝሩ በሁለተኛው አጋማሽ ይቀርባሉ። ቆየት ብሎ ከሚሰሙ ሌሎች ድምጾች ደግሞ አንዱን እናሰማ።
ማንም የፈለገውን ጎራ ቢፈጥር መብቱ ነው። ግን ኢትዮጵያ አሁን ካለችበት ሁኔታ አንጻር ወቅታዊውን ሁኔታ መርሳት ነው፣ መዘንጋት ነው። አሁንም ለግልና ለቡድን ስልጣን የበለጠ ከሀገር በላይ ተቆርቋሪ መሆን ነው የሚል ነው።
በአንድ ቀን ስብሰባ ጎራ ለይቶ ህዝቤን አታለው አንጃ ፈጥሮ ምርጫ ውስጥ ገብቶ የበላይነትን ለማግኘት የሚደረጉ ነገሮች ህዝቤን ከመናቅ በትክክልም አይለይም አይነት ነገር ሊያስመስል ይችላል።
ይህ አዲስ አበባ ነው መደረግ የነበረበት የሚለውም ነገር በኢትዮጵያ ህገ መንግስቱ የማክበርና የማስከበር ኃላፊነት የፌዴራል መንግስት ብቻ አልተደረገም። ክልሎችም ጭምር ህገ መንግስቱን የማክበርና የማስከበር ኃላፊነት ህገ መንግስቱ ላይ ተሰጥቷቸዋል። አንቀጽ 13 የምንለው አለ ህገ መንግስቱ ላይ።
ቆየት ብሎ በሚቀርበው ውይይት የምትሰሟቸው ድምጾች ናቸው። አቶ ሙላቱ ገመቹ፣ አቶ ልደቱ አያሌውና ዶክተር መሐሪ ረዳይ ናቸው። በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አቢይ ርዕስ።
ኢትዮጵያን የማሳነስ ልምምድ ለልጆቻችን አናወርስም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የበርካታ ብሔር ብሔረሰቦችና ህዝቦች እንዲሁም የተለያዩ ሃይማኖቶች ሀገር መሆኗን ያስታወሱት ጠቅላይ ሚኒስትር መንግስታቸው ሁሉም እየተከባበረ የሚኖርባት ታላቅ ሀገር ለመገንባት እንደሚሰራም አብራርተዋል። በደቡብ ክልል ከከፋ ዞን ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር በአካባቢው እየተነሳ ያለው አዲስ የክልል አደረጃጀት ጥያቄ መመለስ ያለበት ጥልቀት ባለው ውይይትና የጋራ መግባባት መሆኑን አስረድተዋል። አዲስ የክልል አደረጃጀት ጥያቄ በውይይቱ ወቅት ተደጋግሞ ተነስቷል። የቅንጦት ሳይሆን እጅግ አስፈላጊ መሆኑን ተሳታፊዎች አንስተዋል። እስክንድር ፍሬው ዝርዝር አለው።
እሁድን ምዕራብ ኢትዮጵያ ቦንጋ ያሳለፉት ጠቅላይ ሚኒስትር አብይ አህመድ ምክትላቸውን ደመቀ መኮንንን፣ መከላከያ ሚኒስትሩን ለማ መገርሳንና ሌሎች ባለስልጣናትን አስከትለው ነው የተጓዙት። ባለቤታቸው ዝናሽ ታያቸውም አብረዋቸው ተጉዘዋል። ከጅማ እስከ ከፋ ዞን ዋና ከተማ ቦንጋ ድረስ ግራና ቀኝ በነበሩ ነዋሪዎች አቀባበል የተደረገላቸው ጠቅላይ ሚኒስትሩ በተለይ በቦንጋ ስታዲየም የጠበቃቸው የተለየ ነበር። ከተለያዩ የከፋ ዞን አካባቢዎች መጥተው በቦንጋ ስታዲየም ለተሰባሰቡ ነዋሪዎች ንግግር ያደረጉት ጠቅላይ ሚኒስትሩ መንግስት ታላቅ አገር ለመገንባት እየሰራ መሆኑን ተናግረዋል።
ኢትዮጵያ ውስጥ በተለይ የአብርሃሚክ ሃይማኖት የሚባሉት የእስልምና፣ የክርስትና ሃይማኖት እንዲሁም የጁ እምነት ተከታዮች ቁጥራቸው ቢያንስም ያሉበት፣ ሴቶችና ወንዶች በእኩል ሚዛን የሚገኙበት፣ ከ80 በላይ ብሔር ብሔረሰቦች የሚገኙበት፣ ሁሉም በአንዲት ኢትዮጵያ ጥላ ስር እንደ ወንድማማች የሚተያዩ የሚከባበሩ፣ አንዱ የአንዱን ባህልና ትውፊት ሳያጎድል ተከባብረውና ተዋደው አንዱ ከሌላው ተምሮ በጋራ ታላቅ ኢትዮጵያን የመገንባት እንጂ ኢትዮጵያን የማሳነስ ልምምድ ለልጆቻችን የማናወርስ መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ።
ያለፈው 40-50 ዓመት አካሄድ ግን ለኢትዮጵያ የሚበጅ አይደለም ነው ያሉት ጠቅላይ ሚኒስትሩ።
ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ተንኮል፣ መረባበሽ ካስከተለው ደህንነትና ኋላ ቀርነት ያተረፍነው ትርፍ ስለሌለ አዲስ መንገድ መለማመድ ይኖርብናል። ባለፉት 40-50 ዓመታት ኢትዮጵያ ውስጥ አንዱ በአንዱ ላይ ሲሸርብ፣ አንዱ በአንዱ ላይ ተንኮል ሲሰራ ኢትዮጵያን ወደ ኋላ እየጎተተ ስለሆነ ከእንደዚህ አይነት በሰማይም በምድርም ተቀባይነት የሌለው ኢትዮጵያ ወደ ኋላ ከሚያስቀር የ19ኛው ክፍለ ዘመን ኋላ ቀር እሳቤ ወጥተን ወደ 21ኛው ክፍለ ዘመን ስልጡን እሳቤ በመግባት በመደመር ሀገራችን እንድናለማ በትህትና እየጠየቅ መልካም አዲስ ዓመት የብልጽግና መሰረት የምትጥሩበት የፍቅር ዘመን ይሁንላችሁ። አመሰግናለሁ።
ጠቅላይ ሚኒስትሩና የሉካም ቡድናቸው በቦንጋ ከተማ የመሰብሰቢያ አዳራሽ ከነዋሪዎች ጋር ባደረጉት ውይይትም ከተሳታፊዎች ለተነሱ ጥያቄዎች ምላሽ ሰጥተዋል። ተደጋግሞ የተነሳው ደግሞ በዚሁ በከፋ ዞን ምክር ቤትና በነዋሪዎቹ ሲቀርብ የቆየው የአዲስ የክልል አደረጃጀት ጥያቄ ነበር። ጥያቄው የመላው የዞኑ ህዝብ መሆኑን አንድ አስተያየት ሰጪ ተናግረዋል።
ህዝቡ ጥያቄ አቀርቧል። ይሄ የህዝብ ጥያቄ አይደለም፣ የአመራሩ ጥያቄ ነው ተብሎ ብዙ ነገር ይነገራል እና ይሄ የህዝብ ጥያቄ ነው። በትክክል እውነት በእግዚአብሔር ፊት ነው የምንናገረው። ይሄ የህዝብ ጥያቄ ነው፣ የአመራሩ ጥያቄ አይደለም። ቢሶት ነው። ልክ ነው። እኛ በክልል ተደራጅተን መስራት የሚገባን ማልማት የሚገባን እናለማለን፣ መስራት የሚገባን እንሰራለን።
የአዲስ የክልል አደረጃጀት ጥያቄያቸው አጎራባች ዞኖችንም ከግምት ያስገባ መሆኑን የተናገሩት ደግሞ ሌላ አስተያየት ሰጭ ናቸው።
ፊትን ከማግኘት አንጻር እንጂ አብረን የኖርንባቸውን ሰዎች ለመግፋት አይደለም። በሌላ በኩል ደግሞ ክልል እንሁን የምንለው ብቻችንን ተገንጥለን ካፋ ዞን አንድ ክልል ይሁን አንልም። ካፋ ብሔር ከአነማ 80 ምናምኑ ብሔር እያንዳንዱ ክልል እየጠየቀ ለሀገሪቱም ሸይም ነው የሚሆነው። በክፍፍል በአስተዳደራዊ ወጪ ብቻ ነው በጀቱ የሚያልቀው። ምናልባት ሊያማክለን በሚችል ሁኔታ እኛ የሚያስገባነው ዶክመንት ላይ የዞኑ ምክር ቤትም ሲወስን የተነጋገረው ምንድን ነው? ህገ መንግስቱ የብሔሩ ምክር ቤት ነው የሚለው። ስለዚህ የሌላውን ዞን ምክር ቤቶች መወከል ስለማይችል የክልል ጥያቄ ይገባኛልን ብሎን ካለ በኋላ መጨረሻ ላይ ያሰምረው ነገር አለ። ሌሎች አብረን እንሆናለን የሚሉ ካሉ ለመቀበል ክፍት ነው፣ እንቀበላለን፣ እናቅፋለን ብሎ ነው የጠየቁት። ክልል በመሰረቱ ካፋ ተወላጅ ካፋ ብሔረሰብ ብቻ አይደለም የሚጠይቀው፣ እዚህ ከሰባዎቹ ጀምሮ ያሉትም ጭምር አንድ ላይ ነውና የጠየቁ አሉት። ይሄኛው የተወሰኑ ሰዎች ጥያቄ ተብሎ ኮት የሚደረገው መታየት ቢችልልን።
ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ በጥብቅ ውይይትና መተማመን የማይፈታ ችግር ሊኖር እንደማይችል አብራርተዋል።
የካፋ ህዝብ ከክልሉ ጋር ተመካክሮ ተወያይቶ አጥንቶ ተገቢው ክልል እዚህ አካባቢ ለብቻ መሆን ነው የሚል ክልሉ በትክክል አምኖ ተመካክሮ ከእናንተ ጋር ካመጣ ብዙ ለፌዴራል መንግስት የሚጨንቀው የሚያስቸግረው ጉዳይ አይደለም። እንደዛ እንዳታስቡ። እናንተ በሰላማዊ መንገድ ሀሳቦቻችሁን አንስታችሁ ተወያይታችሁ ተመካክላችሁ እስካመጣችሁ ድረስ ለእኛ ምንም አንድ ላይ ሆናችሁ ሶስት ቦታ ሆናችሁ የሚለው ዋናው ችግር እሱ አይደለም። የሚያስጨንቀን ጉዳይ አድርጋችሁ አታስቡት። ግን በሰላም እናድርገው፣ በስሜት እናድርገው፣ በውይይት እናድርገው፣ በምክክር እናድርገው። 27 ዓመት ከቆያችሁ 2 ዓመት 3 ዓመት ለመወያየት የሚያስቸግር ነገር የለም። በአሁን ትዕግስታችሁ በበሰለ መንገድ እያንዳንዱ ከፍቾ እዚህ አካባቢ ጨምሮ ያሉትን ህዝቦች ካሳመነ ማንም ሊያቆሙ አይችልም። ነገር ግን አደገኛ የሚሆነው እኛ ጋር ክልል እንጠይቃለን፣ የክልል ጉዳይ መልስ አላገኘም ስንል ሰልፍ ወጥተን የሰራነውን ቢሮ እናንቃጥላለን።
በዚሁ የክልልነት ጥያቄ ላይ አስተያየት የሰጡት ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ጥያቄዎችን ከታላቅ የሀገር ግንባታ አንጻር ጭምር መመልከት እንደሚገባ አስረድተዋል።
በማህበራዊ በኢኮኖሚያዊና በፖለቲካዊ መመዘኛዎች በፍትህ መመዘኛ የተሻለ አዋጭ የሚሆነው የታላቁ ሀገር ታላቅ የሀገር ክፍል ሆነን የምንበለጽገውና የምንለማው ደግሞ በየትኛው መንገድ ነው የሚለውን ህዝቡ እየተመካከረ ህዝቡ የተሻለ ይሆነኛል የሚለውን እየወሰነ ሲሄድ ያን ተከትለን እየመለስ ነው የሚሄድ ይሆናል ማለት ነው። የሰጭና የከልካይነት ጉዳይ አይደለም። በታላቅ አገር ግንባታ ጉዞ ውስጥ ታላቅ የአገሪቱ ክፋይ ሆነን በታሪክም በየዘመኑም አሁንም የህዝብ አንዱ ታላቅ የታላቅ ሀገር ትልቁ ክፍል ስለሆነ ያን ያከብርና ያንን ግምት ያስገባ ስርዓት እንዲኖር አብረን እንሰራለን።
ጠቅላይ ሚኒስትር አብይ አህመድ በቦንጋ ከተማ ከነዋሪዎች ጋር ያደረጉት ውይይት የሰጡትን ማብራሪያ ሰፋ ያለ ነው። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ወደ ኦሮሚያ ክልል ይወስድናል። በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ከተማ ከንቲባ ለጊዜው ማንነታቸው አልታወቀም በተባሉ ታጣቂዎች ትናንት ማምሻው ላይ መገደላቸውን የወረዳው አስተዳደርና ጸጥታ ጽሕፈት ቤት አስታወቀ። በሌላ በኩል በቄለም ወለጋ ዞን የጊዳሚ ወረዳ ከትናንት በስቲያ ቅዳሜ ምሽት ሁለት ሰዎች በመንግስት ኃይሎች ተገድለዋል ሲሉ አንዳንድ የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። የወረዳው አስተዳዳሪ ሰዎቹ የመገደላቸውን ዜና የሚያውቁ መሆናቸውን ገልጠው ከዚህ አስቀድሞ ግን በመንግስት ወታደሮች ላይ ታጣቂዎች ቦምብ በመወርወራቸው ሰዎችን የገደለው ሰው ማንነት አልታወቀም ነው ያሉት። በጥቃቱ ስሙ የተነሳውን ሸማቂ ቡድን መሪዎች በስልክ ለማግኘት የተደረገው ጥረት ያለመሳካቱን ገልጦ ዘጋቢያችን ናኮር መልካ ተከታዩን አድርሶናል።
የጉሊሶ ከተማ ከንቲባ አቶ አበበ ተካልኝ ትናንት ከምሽቱ 4 ሰዓት ገደማ ያልታወቁ ባሏቸው ታጣቂዎች መገደላቸውን ለቪኦኤ የገለጹት በኦሮሚያ ክልል ምዕራብ ወለጋ ዞን የጉሊሶ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ተስፋ ሊኪሳ ናቸው። ግድያው ከመፈጸሙ በፊት ከንቲባው መኖሪያ ቤታቸው ውስጥ ቴሌቪዥን ያዩ እንደነበር ኃላፊው ተናግረዋል።
ትናንት ምሽት 4 ሰዓት ገደማ ለጥበቃ የተሰማሩ ፖሊሶች ደውለውልን ስንሄድ የከተማው ከንቲባ በግቢው ውስጥ ወድቆ ነበር ያገኘ ነው። ስንደርስ ሕይወቱ አልፏል። እርሱ ቁጭ ብሎ እቤት በዚያ ወቅት ቤቱ ሲንኳኳ ድክ ድክ የሚለው ሕፃን ልጅ ቤቱን ለመክፈት ወደ በራፉ ሄደ። አባትየውም ልጁን ተከትሎ ይወጣል። በወቅቱ ሰዎች እየተሳደቡ ነበር ነው የተባለው። ምን እንዳሉ ግን በወቅቱ ምንም ያወቅኩት ነገር የለም። የአካባቢውን ሰዎች ስንጠይቃቸው ደግሞ በዚህ ሮጠው ሄዱ ነው ያሉን። የሰዎቹን ዱካ እንጂ ምንም ያገኘነው ነገር የለም። ስለ ሰዎቹ ማንነትም ለጊዜው ምንም የታወቀ ነገር የለም።
ግድያውን ለማጣራት የተዋቀረ ቡድን ስራ መጀመሩንም አቶ ተስፋ ሊክሳ ገልጸዋል። በሌላ በኩል ደግሞ በአካባቢው የሚንቀሳቀስ ሸማቂ ቡድን መኖሩን ያመለከቱት የወረዳው የጸጥታ ኃላፊ ተማሪዎች ለደህንነታቸው እየፈሩ ትምህርት ቤት ሄደው መመዝገብ አለመቻላቸውንም አመልክተዋል። በዚሁ ጉሊሶ ወረዳ ጨሊያ የካ በተባለው ቀበሌ ባለፈው ረቡዕ ጳጉሜ 6/2011 ዓ.ም ሌሊት ሁለት ሰዎች ከቤታቸው በመንግስት ታጣቂዎች በሌሊት ተጠርተው ተገለዋል ተብሎ ከአካባቢው ነዋሪዎች ለቀረበው አቤቱታም የተጠየቁት አቶ ተስፋ ተፈጸመ ስለተባለው ግድያ ሙሉ መረጃ እንደሌላቸው ተናግረዋል። ከትናንት በስቲያ ቅዳሜ ከምሽቱ 2 ሰዓት ገደማ በቄሌም ወለጋ ጊዳሚ ተፈጸመ ያሉትን ግድያ የሟች ጎረቤት ነኝ፣ ለደህንነቴ ስለምሰጋ ግን ማንነቴን አትጥቀሱ ያሉ ግለሰብ እንዲያብራራሉ።
ከምሽቱ 2 ሰዓት ገደማ ቦምብ ተወረወረ አሉ። ስለ ወርዋሪው ምንም የማውቀው ጉዳይ የለም። በዚያን ጊዜም ሰዎች ከመንገድ ላይ ሸሹ። በዚህ ወቅት ነው ነጋሽ ፉፋ የተባለውን ሰው ከቤቱ ጠርተው ውጭ ላይ የገደሉት። ያዕቆብ ቶላ የሚባል ግለሰብም በዛው አካባቢ ነበር። እሱንም እዛው ጠርተው ነው ሁለቱን ነው አንድ ላይ የገደሏቸው። የልጆች አባት ነኝ፣ እባካችሁ ከልጆቼ ነጥላችሁ አትግደሉኝ እያላቸው ነው በጠመንጃ ሰደፍ መጥተው ያደሙት። ከዛ በኋላ ትንሽ ቆይቶ ሁለቱንም ሰዎች ገደሏቸው። ይህ ከመፈጸሙ በፊት ግን በአካባቢው ቦምብ መወርወሩ ትክክል ነው። ስለ ወርዋሪው ማንነት ግን ምንም የማውቀው ነገር የለኝም።
ሌላው ስማቸው እንዳይጠቀስ ድምጻቸውም አየር ላይ እንዳይውል የገለጹ ግለሰብ በመንግስት ወታደሮችና በሸማቂዎች መካከል የሚፈጠረው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት ሆኗል ብለዋል። ገለልተኛ አካልም ጣልቃ ገብቶ እንዲያወያይ መክረዋል። ይህንን በተመለከተ ምላሽ የሰጡት የወረዳው አስተዳዳሪ አቶ ደሳለኝ ቱጁባ ግድያውን የፈጸሙት የመከላከያ ሰራዊት አባላት ናቸው የተባለውን አስተባብለዋል።
ባለፈው ቅዳሜ ከምሽቱ 2 ሰዓት እስከ 3 ሰዓት ከ40 ገደማ አቶ ነጋሽ ፉፋ የተባሉ ግለሰብ ሱቅ አካባቢ የተፈጠሩ ነገር በአካባቢው ያሉት የአገር መከላከያ ሰራዊት አባላትና ልዩ ኃይል የሚባሉ ፖሊሶች አንድ ላይ ወጥተው የከተማውን ሰላም ይጠብቃሉ። በዚህ መካከል ከአቶ ነጋሽ ቤት አቅጣጫ ቦምብ ይወረወረባቸዋል። የተኩስ ልውውጥም ነበረ። አቶ ነጋሽን ጨምሮ ያዕቆብ ቶላ የሚባል ግለሰብ በዚሁ የተኩስ ልውውጥ መካከል ነው ሕይወታቸውን ያጡት። ማን እንደገደላቸው ለጊዜው አልተጣራም። የመከላከያ ሰራዊት አባላት ነው የገደሏቸው የተባለው ግን ውሸት ነው። ማን እንደገደላቸው በምርመራ የሚታወቅ ይሆናል። የመከላከያ ሰራዊቱ ግን ሰላም ይጠብቃል እንጂ ሰውን አይገድልም።
የወረዳው ፖሊስ ስለ ጉዳዩ እየመረመረ መሆኑን አቶ ደሳለኝ ገልጸው ታጥቆ በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ግንባር ሸማቂ ቡድን በህብረተሰቡ ደህንነት ላይ ስጋት እየፈጠረ ነው ብለዋል። ሸማቂዎች ናቸው ከተባሉት መሪዎች ምላሽ ለማግኘት በስልክ ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮር፣ እንደዘገባው እናመሰግናለን። በጅማ ከተማ የኦርቶዶክስ እምነት አባላት ተገድለዋል የተባለው ሐሰት መሆኑን የከተማው አስተዳደርና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጅማ ሊቀ ጳጳስ አረጋገጡ። ሊቀ ጳጳሱ ሰው ባይገደልም ሰላማዊ ሰልፍ ለመውጣት ጠይቀን ተከለከልን ሲሉ ቅሬታቸውን ለአሜሪካ ድምፅ ተናግረዋል። የጅማ ከተማ አስተዳደር በበኩሉ ሰላማዊ ሰልፍ ፈቃድ ለመጠየቅ በቂ ምክንያት አላቀረቡም ብሏል። ሙክታር ጀማል ዝርዝር አለው።
ሰሞኑን በመገናኛ ብዙሃን ጨምሮ የተለያዩ አካባቢዎች በስፋት ሲነሳ የነበረው አልፎም በተላንትናው የአማራ ክልል የተቃውሞ ሰልፍ ላይ የተነሳው ርዕስ ጅማ የሰማዕታት ከተማ በመግደል ጻድቅ የለም የምንሞተው ኃይማኖታችንን ይዘን ነው የሚል ጥቅስ ታይቷል። የዚህ ጥቅስ መነሻ ጅማ ላይ የእምነት አባት መገደልና የቤተ ክርስቲያን መቃጠል መሆኑንም ሐሳባቸውን የሰነዘሩ ሰዎች አሉ። ይህንን ተከትሎ የጅማ ከተማ ከንቲባ አቶ መክዩ መሐመድን በከተማዋ ምን እንደተፈጠረ የአሜሪካ ድምጽ ጠይቋቸዋል።
ጅማ ላይ የሆነ ነገር የለም። ከዛሬ 3 ቀን በፊት መጠነኛ የሆነ እንቅስቃሴ ነበር። እንግዲህ ሁላችንም እንደምናውቀው ሃይማኖትን ሽፋን በማድረግ ሰፋ ያለ የፖለቲካ እንቅስቃሴ ለማድረግ ሜዶ አካላት እንዳሉ ግልጽ ነው። ይህንን መነሻ በማድረግ በጅማ ላይ መጠነኛ እንቅስቃሴ ለማድረግ ሙከራ ተደርገዋል። በተለይ የኦርቶዶክስ እምነት ተከታዮችን ሽፋን በማድረግ በጅማ አካባቢና በጅማ ላይ የሃይማኖት ጭቆና እንዳለ፣ ሌሎች ችግሮች እንዳሉ በማንሳት እንቅስቃሴ ለማድረግ ሙከራ ተደርገዋል። ነገር ግን የተደረገው ሙከራ በሀገር ሽማግሌዎች፣ በወጣቶች እንዲሁም በጅማ ከተማ ጸጥታ አካላት ርብርብ ነገሩ እንዲከሽፍ ተደርገዋል። ነገር ግን ከከሸፈ በኋላ በተለያዩ ማህበራዊ ሚዲያዎች ላይ ሰው እንደሞተ፣ ቤተክርስቲያን እንደተቃጠለ አድርጎ ሰፊ ሲናፈሱ የነበረው ወሬዎች አሉ። ነገር ግን በዚህ አጋጣሚ መግለጽ የሚፈልገው በዚህ እንቅስቃሴ ላይ ጅማ ላይ የሞተም አባትም የለም፣ የተቃጠለ ቤተክርስቲያንም የለም። ሁሉም ነገር በሰላም የተጠናቀቀ ነው ማለት ነው።
የአቶ መክዩን መልስ በመያዝ ወደ ጅማ ሀገረ ስብከት አባቶች መልስ ፍለጋ ቀጠልን። የጅማ ሊቀ ጳጳስ ብፁዕ አቡነ እስጢፋኖስ የተገደለ ሰው የተቃጠለ ቤተክርስቲያንም ባይኖርን ቅሬታዎች ግን አሉን ይላሉ።
አሁን በቅርቡ የተቃጠለ ቤተክርስቲያን የለም። መነኩሴ ተገደሉ የተባሉትንም ተገደሉም አሉ በአካል።
ማንም የሚባሉ ናቸው?
አባ ወልደ ሰንበት የሚባሉ ናቸው። ችግር የሉም ማለት አይደለም። በከተማው
ምንድን እስቲ እንደ ችግር
ህዝቡ እኮ እየጠየቀ ነው። ሰላማዊ ሰልፍ ይፈቀድልን እኮ ነው መነሻው።
ሰላማዊ ሰልፉ ምንን ምክንያት ያደረገ ነው? ምን ለመጠየቅ ነው? ለምሳሌ
ይኸው አሁን ለምሳሌ በአማራ ክልል ዛሬ ሙሉ አማራ ክልል ሰልፍ ተደርጓል አይደለም? ተመሳሳይ ነበረ።
ገባኝ። ምን ለመጠየቅ ነው? ምን አነሰ? ምን ይደረግ የሚል ጥያቄ ነው የሰላማዊ ሰልፉ አላማ።
ሰላማዊ ሰልፍ እኮ ተደጋግሞ እየተነገረ ነው በሌላ አካባቢ። ቤተ ክርስቲያን እኮ አንድ ነች። ያው ተመሳሳይ በየቦታው ቤተ ክርስቲያን ተቃጠሉ፣ ሰዎች ተገደሉ፣ ቤተ ክርስቲያናችን ተደፈረች፣ ስለዚህ ጥበቃ ያድርግልን መንግስት የሚል ነው።
እስቲ ለምሳሌ አባታችን እንደ መገናኛ ብዙሃንም እኛ ወደ መንግስት እንዲህ አይነት ጥያቄ እያለ ለምን ችላ ትላላችሁ ብለን
እሱን ጨርስ እናስተላልፍላችኋለን እኮ እያልኩ ሆነ። አሁን ሁኔታው በሽምግልና በተለያየ መልኩም ጉዳዩ እንዲረግብ እየያዝ ነው ስለሆነ እናሚያ ሁኔታ ስለያዘ ዘርም የሚመስል የሃይማኖት የሚመስል ጉዳይ በዚህ መልኩ ስለሚመስል ለፈረቅ ጥረት እየተደረገ ነው። የሙስሊም ወንድሞቻችን ህብረተሰብ ሽማግሎችን፣ አባገዳዎችን አጠቃላይ ጉዳዩ በሰላም ለማጠናቀቅ በሰላም እንዲሆን ለማድረግ ጥረት እየተደረገ ነው ያለ
የብፁዕ አቡነ እስጢፋኖስ የጅማ ሊቀ ጳጳስ ጥያቄዎችንና ቅሬታዎችን በመያዝ ወደ አቶ መክዩ የጅማ ከተማ ከንቲባ ልመልሳችሁ። አቶ መክዩ እንደሚያነሱት በጉዳዮች ላይ ተማምነው ተነጋግረው፣ ነገር ግን ይህ ነው የሚባል በአካባቢያችን የተፈጠረ ለቅሬታም የሚያደርስ ችግር የለም ሲሉ ነው ለአሜሪካ ድምፅ የተናገሩት።
ይህ እንቅስቃሴ ለምንድን ነው ጅማ ላይ ያተኮረ የሚለው ነገር ላይ ለማንሳት ያክል ሁላችንም እንደምናውቀው እንግዲህ ጅማ ላይ በርካታ ብሔር ብሔረሰቦች በፍቅር በሰላም ሲኖሩባት ከተማ ነች። እንዲሁም የተለያዩ ሃይማኖቶችም ተከባብረው የሚኖሩባት ከተማ ብትኖር ጅማ ነች። እነዚህ እሴቶቹ እነዚህ የጅማን ሰላምን ለማደፍረስ የተደረጉ እንቅስቃሴዎች ነበሩ። ይህንን መነሻ በማድረግ ነው እንግዲህ ጅማ ላይ አትኩሮ እነዚህ አይነት እንቅስቃሴዎች የተደረጉ። ነገር ግን ጅማ እንደማይቻልና ህዝቡም እንደማይፈቅድ ከሶስት ቀን ከአራት ቀን በፊት የተደረጉ እንቅስቃሴዎች ማሳያ ስለሆኑ በአጠቃላይ ጅማ በአሁን ጊዜ ላይ ሰላም የሆነች ከተማ ነችና ይህንን መነሻ ለማድረግ ነው እንግዲህ እንቅስቃሴው የነበረው።
በአጠቃላይ ሰሞኑን በነበረው በተለይ የተቃውሞ ሰልፍ ለመውጣት ጥያቄ ማቅረባቸውንና መከልከላቸውንም ነው የሚገለጸው። ሰልፍ ለመውጣት የፈለጉበት ነጥብ እናንተን የጠየቁት ምን ምክንያት ነበር የቀረበው? ለምንስ ነው የተከለከሉት? ሰልፍ መውጣት ከፈለጉ መብታቸው አልነበረም ወይ?
እንግዲህ በህገ መንግስቱ ማንኛውም ሰው ሰልፍ የመውጣት ፍቃድ ያስፈልገዋል። ይህንን መነሻ በማድረግ ሰልፍ ጥያቄዎችን ለአንድ ቀን ውይይት አድርገናል ከነሱ ጋር። አንደኛ የተነሱ ጥያቄዎች ምንድን ናቸው? በጅማ ከተማ ላይ መፈታት የሚችሉ ጥያቄዎች ናቸው ወይስ በሀገር አቀፍ ደረጃ መፈታት የሚችሉ? እንዲሁም በጅማ ዞን አካባቢም ያሉትን ችግሮችን ይጠቅሳል። እዛ ላይ የተቀመጡ ነገሮች እነዚህ ደግሞ መነሻ አላቸው ወይስ ደሊበሬት የቀረቡ ጥያቄዎች ነው ከሚል አኳያ ጥያቄ አቅራቢ ኮሚቴዎቹ ጋር በስፋት ተወያይተናል። ከዛ መነሻ በማድረግ እንግዲህ የሃይማኖት እንቅስቃሴ በተለይ በእኛ አካባቢ ላይ ጥንቃቄ የሚያስፈልግበት ሁኔታ ሁኔታ ነው። ይህ ብቻ ሳይሆን ሌሎች ሃይማኖቶችም በተደጋጋሚ እንደዚህ አይነት ጥያቄዎች ቀርቦ ነበር ከዚህ 3 ዓመት 2 ዓመት በፊት። ስለዚህ የህዝቡን ሰላምና ደህንነትን መነሻ በማድረግ እነዚህ ሰልፎች እንደማይቻሉ፣ በተለይ ደግሞ በክልላችንም ደረጃ በኦሮሚያ ፖሊስ ኮሚሽንም አካባቢ እንደዚህ ሃይማኖት ልክ እንቅስቃሴዎቹ መፈቀድ እንደሌለበት ኦፊሻሊ በሚዲያ መግለጫ ተሰጥተዋል እና ያም መነሻ አድርገን በጅማ ከተማ ላይ እንደዚህ አይነት ሰልፎች እንደማይፈቀዱ እነሱም ደግሞ እኛ ያለውን ተቀብሎ እንግዲህ ሌሎች ጥያቄ አቅራቢዎችም እንዳሉ እና ከነሱ ጋር መወያየት እንዳለባቸው እና ሰልፉም እንደማያስፈልግ እና በዚህ ላይ ሁኔታ ላይ ተስማምተን ነው የተለያየ ነው ማለት ነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ለዘገባው እናመሰግናለን። አድማጮች፣ ተከታዩ ወዲህ ወደ ዋሽንግተን የሚመልሰን ይሆናል። ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው የዩናይትድ ስቴትስ በአፍሪካ ላይ ያላትን የምጣኔ ሀብት ተሳትፎ በማሳደግ በአህጉሪቱ እያደገ ከመጣው የቻይና ተጽዕኖ በተሻለ ለመፎካከር የታለመ አዲስ ፖሊሲ በቅርቡ ይፋ አድርጋለች። ይሁን እንጂ አንዳንድ የውጭ ፖሊሲ አዋቂዎች እንደሚሉት ፕሬዚዳንት ዶናልድ ትራምፕ ከ2 ዓመት መንፈቅ በላይ ባስቆጠረው አስተዳደራቸው አፍሪካን ቅድሚያ ትኩረታቸው ያደረጉ አይመስልም። የአሜሪካ ድምፁ ጄሱመን ኦኒ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች።
ከፍተኛ ዲፕሎማቷ እንደተናገሩት ዩናይትድ ስቴትስ የአፍሪካ አጋር ነች።
America has an unwavering commitment to Africa.
አሜሪካ ለአፍሪካ የማታወላውል አጋሯ ነች።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናጅ ናቸው። አንዳንድ የውጭ ፖሊሲ ኤክስፐርቶች ግን በዚያ ቁርጠኝነት ላይ ጥያቄ ያነሳሉ። ጀድ ደቨርሞንት ቢሮው ዋሽንግተን ዲሲ የሆነው የስትራቴጂያዊ ጥናቶች ማዕከል CSIS ባልደረባ ናቸው። እንዲህ ይላሉ።
Africa tends to be at the bottom of the to-do list for most administrations, but this president doesn't have a kind of personal connection.
ባብዛኞቹ አስተዳደሮች የክንዋኔ ቅደም ተከተል ዝርዝር ውስጥ አፍሪካ የምትመደበው ወደ ታች ነው። ያም ቢሆን እኚህ ፕሬዝዳንት ደግሞ ከአፍሪካ ጋር በግላቸው የተቆራኙበት የሚመስል ነገር የላቸውም። ፕሬዝዳንት ቡሽ አደርጉ እንደነበሩት ለእድገቷ ትኩረት የሰጡ አይደሉም።
የፕሬዝዳንት ዶናልድ ትራምፕ አስተዳደር ቻይና በአፍሪካ ያላትን ተጽዕኖ ለመገዳደር ያሰናዳውን ፖሊሲ ባለፈው ታህሳስ ወር ይፋ አድርጓል። የዩናይትድ ስቴትስ የሰላም ተቋም ከፍተኛ አማካሪ ጆኒ ካርሰን እንዲህ ሲሉ አስተያየታቸውን ይሰጣሉ።
Our policies should not be focused around countering what other people are doing
ፖሊሲዎቻችን ሌሎች አፍሪካ ውስጥ በሚያደርጉት ዙሪያ ያተኮሩ ሊሆኑ አይገባም። ማትኮር ያለባቸው አጋርነታችንን ማጠናከር ላይ መሆን አለበት።
በአሁኑ ጊዜ ፖሊሲው ሲነሳ በብዛት ቻይና አትጠቀስበትም። አስተዳደሩም ትኩረቱን የግሉ ዘርፍ ላይ አድርጓል። እንደገና የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናጅ
Africa's going to double the number of people between now and 2050. There's going to be millions and millions and millions of young Africans.
የአፍሪካ ህዝብ ቁጥር እንደ አውሮፓና ቁጣጣር በ2050 በጥፍ ይጨምራል። በብዙ ሚሊዮኖች የተቆጠሩ ወጣት አፍሪካውያን ይኖራሉ። ሁሉም ስራ ይፈልጋሉ። ወጣቶቹ ስራ ካላገኙ የአህጉሪቱ ጸጥታ ይናጋል። ያ ደግሞ ለኃይል ተጠቃሚ ጽንፈኞች ያጋልጣታል። ብዙ ሚሊዮን አፍሪካውያን ወደ አውሮፓ ለመሰደድ ይሞክራሉ።
ባለፈው ሰኔ ወር የትራምፕ አስተዳደር በእንግሊዝኛ አጽሮቱ DFC የዩናይትድ ስቴትስ የልማት ፋይናንስ ኮርፖሬሽን የተባለ አቋቁሟል። ያም በባለዝቅተኛና መካከለኛ ገቢ ሀገሮች ለዩናይትድ ስቴትስ መዋለ ንዋይ የሚመደብ ገንዘብን ለማሳደግ የታለመ ነው። ፕሮስፐር አፍሪካ ደግሞ የዩናይትድ ስቴትስ ኩባንያዎች አፍሪካ ውስጥ የንግድ እንቅስቃሴ ውስጥ እንዳይሰማሩ የሚያሰናክሉ እንቅፋቶችን ለማስወገድ የተወጠነ አካል ነው። አንዳንድ ተንታኞች ግን ያም ቢሆን በቂ እንዳልሆነ ነው የሚከራከሩት። የዩናይትድ ስቴትስ የሰላም ተቋም ከፍተኛ አማካሪው ጆኒ ካርሰን
The administration has been slow to react.
ዛሬ አፍሪካ ለተደቀኑባት ከጸጥታና ከፖለቲካ ያለመረጋጋት ጋር ግንኙነት ያላቸው አንዳንድ ከባድ ችግሮች መፍትሄ በመሻት ረገድ አስተዳደሩ ምላሽ መስጠት ላይ ዝግ ብሎ ቆይቷል።
የዩናይትድ ስቴትስ ቀዳማዊት እመቤት መላኒያ ትራምፕና የፕሬዝደንቱ ልጅ ኢቫንካ ትራምፕ በተለያየ ጊዜ በአፍሪካ ጉብኝት አድርገዋል። ፕሬዝደንቱ እስካሁን አህጉሪቱን አልጎበኙም።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:34 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። አሁን ሁለተኛው የስርጭታችን ክፍል ይጀምራል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፓርቲውን ፕሮግራም ለማስተዋወቅ በመቀሌ ከተማ በትላንትናው ዕለት ህዝባዊ ውይይት አካሂዷል። በመድረኩ ተሳታፊዎች በርከት ያሉ ጥያቄዎች ቀርበው ምላሽም ተሰጥቶባቸዋል ይለናል ስብሰባውን የተከታተለው የመቀሌው ዘጋቢያችን ሙልጌታ አጽባ። እነሆ ዝርዝሩ ነው።
ከተመሰረተ 3 ወራት የሆነውን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በትግራይ ክልል ለመጀመሪያ ጊዜ በመቀለ ከተማ በትናንትናው ዕለት ውይይት አካሂዷል። መድረኩ የከፈቱት የኢዜማ ምክትል መሪ አቶ አንዱዓለም አራጌ ፓርቲው በመቀለ ከተማ መድረኩን እንዲያዘጋጅና ውጤታማ እንዲሆን የክልሉ መንግስትና የመቀለ ከተማ ነዋሪዎች ላደረጉት ድጋፍ አመስግነዋል። ስብሰባው በሰላማዊ መንገድ እንዲያልቅ የጸጥታ አካላትና አመራሮች ላደረጉት አስተዋጽኦ አመስግነዋል። ከዚህ በፊት በመቀለ ከተማ መድረክ ለማዘጋጀት ፓርቲያቸው አቅዶ በክልሉ አመራሮች ትንሽ ከተመላለሱ በኋላ ተፈቅዶላቸው፣ ነገር ግን በሰኔ 15ቱ የጀኔራሎችና አመራሮች ግድያ ምክንያት ሊሰረዝ ችሏል ብለዋል። አቶ አንዱዓለም በንግግራቸው ወደ ትግራይ ሄደህ ህዝባዊ ስብሰባ ማካሄድ፣ ወደ ሰሜን ኮሪያ ሄደህ ሰላማዊ ሰልፍ እንደ መጥራት ነው እየተቆጠረ ያለው በማለት ተናግሯል። ነገር ግን ትግራይ ለእኔ ሀገሬ ነው፣ የህዝቡ ጨዋነት አሁንም ተጠብቆ ነው ያገኘሁት ብለዋል። የትግራይ ህዝብ የተለያዩ ሀሳቦች ያልቀረበለት ህዝብ ነው ብለው እንደሚያምኑም ተናግሯል።
በጨዋነት በኢትዮጵያዊነት ስሜት በፍቅር ነው የተቀበለ። አንዳችም ግልምጫ አልደረሰብንም። መስተዳድሩም ቢሆን ከመጣም በኋላ የፖሊስ የጸጥታ አባላትም ጥሩ አቀባበል ያደረጉልን ሚዲያም እናንተን ጨምሮ ጥሩ አቀባበል ያደረጋችሁልን ይሄ እውነት ስለሆነ መመስከር ግዴታችን ነው። ኢትዮጵያ ውስጥ የተለየ ሀሳብ ያልሰማ ህዝብ ካለ የትግራይ ህዝብ ነው እያስባል። ስለዚህ በጣም እርግጠኛ መሆነው አሁንም ከፍርሃት ቆፈነ ሲወጣ የትግራይ ህዝብ ብዙ ሀሳቦችን ያወጣል፣ ብዙ የማዳመጥ ፍላጎቱን እናያለን። ስለ ኢትዮጵያዊነቱም ስለ ወገኑም ስለ ታሪኩም ብዙ የሚናገረው ነገር አለና የትግራይ ህዝብ ጋር ገና ብዙ የሚሰማ ነገር አለ። ምክንያቱም የመደመጥ እድል ያላገኘ ህዝብ ነው። ብዙ ተቃዋሚ እንደፈለገ ተከራክሮ ተወያይቶ የሚያውቅበት አካባቢም አይደለም። ሌላው ሀገራችንም እንደዚህ ቢሆንም በተለይ ትግራይ ላይ ይሄ ነገር የከፋ ነው ብለን እናምናለን። ስለዚህ ብዙ ስራ የሚጠብቀን ትግራይ ላይ ነው ብለን እናስባለን።
በመድረኩ የቀረቡ አስተያየቶች ትችትና ዘለፋ የበዛባቸው ነበር። ይህም የመጀመሪያ መድረክ እንደመሆኑ የሚጠበቅ ነበር ብለዋል አቶ አንዱዓለም። በትግራይ በ7 ወረዳዎች አባላት እንዳደራጁ ገልጸው ይህ በቀጣይ በተጠናከረ እንቀጥልበታለን ብለዋል። የፓርቲው ፕሮግራም ያስተዋወቁት አቶ ሀብታሙ ኪታባ በበኩላቸው ኢዜማ በፌዴራላዊ ያልተማከለ የአስተዳደር ስርዓት በመከተል ያምናል ብለዋል። አሁን ያለው ህገ መንግስት የግለሰብ መብት ትኩረት ባደረገ መልኩ እንዲሻሻል ፓርቲያቸው እንደሚፈልግ ገልጸው በኢኮኖሚ ጉዳይ ደግሞ ነጻ ገበያ እንዲኖር ኢዜማ ይታገላል ብለዋል።
ህገ መንግስቱ መሻሻያ መደረግ አለበት ብሎ ኢዜማ ያምናል። ምክንያቱም ህገ መንግስቱ የግለሰብ መብት ላይ የሚለው ነገር ብዙ ስለሌለ የፖለቲካ ስልጣን ምንጭ ከህዝብ ይሁንታ የሚገኝ መሆኑን በማመን በነጻ ፍትሃዊ ምርጫ ህዝብ የፈለገውን የመምረጥ መብት እንስጠው፣ እሱ ከሆነ በኋላ የሚሆነው ነው ለሀገር የሚበጀው ብለን ነው የምናስበው።
የውይይቱ ተሳታፊዎች ጥያቄዎች ያነሱ ሲሆን በኢዜማ አመራሮች መልስና አስተያየት ሰጥቷቸዋል። በመድረኩ ተደጋጋሚ ሲነሳ የነበረው ጉዳይ ደግሞ በኢዜማ አመራር ላይ ያሉ ግለሰቦች የኢሳት ቴሌቪዥን በመጠቀም ጭምር የትግራይ ህዝብ በድሏል፣ የበደሉትም የትግራይ ህዝብ ይቅርታ ሳይጠይቁ ለምን ወደ መቀለ መጣችሁ የሚል ነበር።
ኢዜማ ተብሎ በተቋቋሙ ፓርቲ ላይ ያሉት አመራሮች በፕሪንሲፕል ደረጃ ራሳቸው ያቋቋሙትና በቅርብ ጊዜ ሀገር ሄዶ የሚመሩት የተለያዩ መድረኮች ላይ ኢሳት ራሳቸው እንዳቋቋሙት እንደመሩት ሲናገሩበት ነበር እና አሁን እነዚህ ሰዎች ኢሳት 95-5 ቪዲዮ የተናገረውን ነገር ይቅርታ ሳይጠይቁ እነሱ የሚመሩት ፓርቲ ትግራይ ላይ መጥቶ ለምርጫ ፕሮግራምና ራሱን ሲያስተዋውቅ በምን ፕሪንሲፕል የትግራይ ህዝብ ይቀብና ብላቸው አስባቸው ነው ወይስ ንቀት አያሳይም?
አቶ አንዱዓለም በዚህ ጉዳይ ምላሽ ሲሰጡ በህዝብ ላይ ወንጀል የሚሰራ ማናቸውም የመገናኛ ብዙሀንና ግለሰብ በህግና በስርዓት መጠየቅ አለበት ብለዋል።
ስለ ኢሳት ተደጋግሞ ተነስቷል። የሚገርመው እኔም በቅርብ ጊዜ ነው የሰማሁት 95-5 እንሆናለን ብሎ እንደዚህ ቀስቃሽ ንግግር በኢሳት መነገሩን አልሰማሁም ነበር። የሚገርማቸው በድጋሚ አሁንም እስር ቤት በነበርኩበት ጊዜ ነው። ግን እርግጠኛ እንዳልኳቸው ማንም ቢናገረው ማንም ይሄ የወደቀ አስተሳሰብ ነው። ትክክል አይደለም። ህዝብን የሚለያይ አስተሳሰብ፣ ዘርን በዘር ላይ የሚያነስ አስተሳሰብ ትክክል አይደለም። ተገቢ አይደለም። አሁንም ቢሆን ሀገራችን ወደ ቋፍ እየከተቷት ያሉት ብዙ ሚዲያዎች አሉ፣ ከፌስቡክ ጀምሮ። ይህንን ማንም የሚናገረው ማንም ሀይ ሊባል የሚገባው በህግም በስርዓትም ሊጠየቅ የሚገባው ነገር ነው። ፍጹም የምናወግዘው ነገር ነው።
ኢዜማ በ2012 ምርጫ ላይ ያለው አቋምም ከተሳታፊዎች ጥያቄ ቀርቧል።
የ2012 የምርጫ ጉዳይም በእናንተ በኢዜማ ፓርቲ እንዲራዘም እንደምታቀነቅኑ ብዙ መረጃዎች አሉኝ። ምርጫ የማራዘም ጉዳይ ላይ የእናንተ ግልጽ የሆነ አቋም ምንድን ነው?
የኢትዮጵያ ህዝብ በመረጠው መተዳደር አለበት ብለን እናምናለን ብለው ምላሽ የሰጡ የፓርቲው ሊቀመንበር አቶ የሸዋስ ምርጫ ለማካሄድ የተቋሞች ዝግጅት ያስፈልጋል ብለዋል።
ምርጫ መደረግ አለበት፣ ግን የእውነተኛ ምርጫ መሆን አለበት የሚል እምነት አለ። ስለዚህ ቀጣዩ ምርጫ ከባለፉት ምርጫዎች የተሻለ መሆን አለበት፣ የተለየ መሆን አለበት፣ በእውነት ሁሉም አምኖበት የሚቀበለው አማራጭ ያለበት በትክክል ምርጫ እንዲሆን እንፈልጋለን። ይሄን ለማድረግ እንግዲህ ከዛ ፊት መሰራት ያለባቸው ሚዲያ በስነስርዓት መስራት አለበት፣ የፍርድ ቤት ተቋሙ፣ ምርጫ ቦርዱ፣ የፍትህ ተቋሙ ብለን የዘረዘር ናቸው። በፓርቲዎች በጋራ ምክር ቤትም ከዛም ውጭ ባሉ ውይይቶች የተወያየንባቸው አሉ። እነዛ ያልቃሉ ወይ? በዚህ ጊዜ የኢትዮጵያ ህዝብ እንደ ህዝብ ግን ዝግጁ ነው ወይ ለዛ የሚል ጥያቄ አለ እና ለዚህ ቀን ይራዘም ይቁም አላል። እንነጋገርበት፣ የተለየ የሚያደርገውን የተሻለ የሚያደርገውን ቁጭ ብለን እንነጋገርበት።
ሌላ በመድረኩ በተደጋጋሚ ከቀረቡ ጥያቄዎች መካከል ኢዜማ የዶክተር አብይ አህመድ ነው ይባላል የሚል ነው።
አብይ አህመድ እናንተ አማካሪ፣ ትልቁ አማካሪ እሱ እንደሆነና ይህ ድርጅት እንዳቋቋመው ብዙም ነገር ያው የሶሻል ሚዲያም በተለያየ ነገሮች እንትን እንረዳለን።
አቶ አንዱ አለም ምላሽ ሲሰጡ ይህ ፓርቲ የማቋቋም ሀሳብ ያመጣ ነው፣ ዶክተር አብይ ወደ ስልጣን ሳይመጡ እስር ቤት ሁነን ነው ብለዋል።
ኢዜማን ሀሳቡ የመጣው እስር ቤት እያለ ነው። እስር ቤት ከተፈታም በኋላ 12 ቀን ፔፕሲ ጎተራ 12 ቀን ታስረን ነበር፣ 11 እስረኞች። ለ12 ቀን ስንመካከር ምን ቢደረግ ጥሩ ነው የሚል ሀሳብ አመጣ። ከዛ ተመካክረን ይዘን የመጣነውን ሀሳብ ከ12 ቀን በኋላ ስንፈታ፣ የዛን ጊዜ ግንቦት ሰባትም ወደ ሀገር ውስጥ የመግባትም ሀሳብ ገና አልነበረውም፣ ዶክተር አብይም ወደ ስልጣን አልመጣም። እንደወጣን ከእነ አቶ የሸዋስ ጋር መነጋገር ጀመር። ከዛ በኋላ እየሰፋ ከእነ አቶ የሸዋስ ጋር ብዙ ከሰራን በኋላ ግንቦት ሰባት ደግሞ ወደ ሀገር ውስጥ ሲመጣ ይህን ነገር አመጣ ነው።
አቶ አንዱ አለም ከመድረኩ ለተነሱ አስተያየቶች ሲናገሩ ልክ ልካችን በግልጽ ነግራችሁናል፣ ይህም የሚገባ ነው ብለዋል። ሀገር መገንባት የሚቻለው በውይይትና በሰከነ መንገድ ክርክር በማድረግ በመሆኑ በሰለጠነ መንገድ መጓዝ ይጠበቅብናል ብለዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ።
አሁን ደግሞ ሳምንታዊው የስፖርት ቅንብር ይቀርባል። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ የሳምንቱን አበይት የስፖርት ዜናዎች ይዞ ቀርቧል።
ሰላም እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት ታላቁ ሩጫ በኢትዮጵያ ዓለም አቀፍ ሽልማት ማሸነፉ፣ የግማሽ ማራቶን ሬከርድ መሰበሩና የአውሮፓ ቻምፒየንስ ሊግ የነገና ሮቡ ጨዋታዎች ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን የእግር ኳስ ክለቦች ስያሜን የሚቀይር መመሪያ እያወጣ እንደሆነ አስታውቋል። ፌዴሬሽኑ የሊግ ኩባንያ ምስረታን አስመልክቶ ዛሬ መግለጫ ሰጥቷል። የ2012 ዓ.ም የወንዶች እግር ኳስ ፕሪምየር ሊግ በ24 ክለቦች በሁለት ምድብ ተከፍሎ እንደሚካሄድ ባለፈው ሳምንት ያስታወቀው ፌዴሬሽኑ በዛሬው መግለጫው ደግሞ በዝርዝር ጉዳዮች ላይ ማብራሪያ ሰጥቷል። በዚህ መሰረት 24 ክለቦችና ፌዴሬሽኑ ባለድርሻ የሚሆኑበት የሊግ ኩባንያ ይመሰረታል ተብሏል። የሊግ ኩባንያው የፕሪምየር ሊጉ አስተዳዳሪ ይሆናል። ከዚህ በተጨማሪ ባለፈው የውድድር ዘመን የተስተዋሉ የስፖርታዊ ጨዋነት ችግሮችን ለመቅረፍ ስማቸውን እንዲለውጡ በፌዴሬሽኑ መመሪያ የወጣባቸውን ክለቦች ዝርዝርም ምክትል ፕሬዚዳንቱ ኮሎኔል አወል አብዱራሂም ግልጽ አድርገዋል።
መቀለ ከተማ የእግር ኳስ ክለብ፣ ሲዳማ ቡና የእግር ኳስ ክለብ። ሲዳማ እንግዲህ ቡናውን ነው የሚያስተዋውቀው እንጂ ብሔሩ አይደለም በሚል ስለተከላከለ በዚህ ነው ያስተዋል። ጎንደር ከተማ የእግር ኳስ ክለብ፣ ቅዱስ ጊዮርጊስ የእግር ኳስ ክለብ፣ ጅማ ከተማ የእግር ኳስ ክለብ፣ ሐዋሳ ከተማ የእግር ኳስ ክለብ፣ ወላይታ ድቻ፣ ድቻ ልማትና እድገት ነው የሚል ይህም ክልል ስለተደረገልን እያል ሂደናል። ስለዚህ የሉም እነዚህ አቶ እገለ ምናምን የሚሉት እዚህ የሉ። ምሳሌ አሁን ሽረ ከተማ እግር ኳስ ክለብ ያለ ሸፈላ አላለ፣ ጅማ ከተማ እግር ኳስ ክለብ አባጅፋር አላለ፣ ፋሲል ከተማ አላለ፣ ጎንደር ከተማ ነው ያለ። በዚህ መልኩ ነው ፌዴሬሽኑ እየተዘጋጀ ያለው።
ታላቁ ሩጫ በኢትዮጵያ በጎዳና ላይ ሩጫ ዝግጅት ዘርፍ አሸንፏል። የውድድሮች መምረጫና ከአንድ ሚሊዮን በላይ ተከታታዮች ባሉት በሌትስ ዱዚስ ድረገጽ የሚታገዘውና በውቁ የሩጫ መጽሔት ራነርስ ወርልድ የሚቀርበው የቻሌንጅ አዋርድ ባለፉት 3 ሳምንታት በድረገጽ ሲያካሂድ በቆየው ውድድር አንዱ ተፎካካሪ ሆኖ የቀረበው ታላቁ ሩጫ በኢትዮጵያ በተወዳደረበት ምርጥ ዓለም አቀፍ የጎዳና ላይ ሩጫ ዘርፍ በአጠቃላይ ከተሰጠው ከ86,000 በላይ ድምጽ 56% በማግኘት አሸንፏል። ዘንድሮ ለ19ኛ ጊዜ የሚደረገው የታላቁ ሩጫ በኢትዮጵያ ዓለም አቀፍ የጎዳና ላይ የ10 ኪሎ ሜትር የሩጫ ውድድር በመጪው ህዳር 45,000 ገደማ ተሳታፊዎችን የሚያስተናግድ ሲሆን ዓለም አቀፋዊ እንግዶች እንደሚኖሩትም ኩባንያው ውድድሩን ማሸነፉን አስመልክቶ በጽሁፍ ባወጣው መግለጫ አስታውቋል። የሽልማት ስነ ስርዓቱ ጥቅምት 7 ቀን 2012 ዓ.ም በእንግሊዝ ለንደን የሚከናወን ሲሆን የማራቶን ሬከርድ ባለቤቷ ፓውላ ራድክሊፍ እና የቀድሞ የእንግሊዝ እግር ኳስ ኮከብ ሪዮ ፈርዲናንድ በዝግጅቱ ላይ ከሚገኙ እንግዶች መካከል ናቸው። ታላቁ ሩጫ በኢትዮጵያ ሽልማቱን አስመልክቶ በጽሁፍ በላከው መግለጫ በሂደት ታላቁ ሩጫ በኢትዮጵያ ውድድሮቹን ተጠቅሞ በሀገሪቱ የስፖርት ቱሪዝም ለማስፋፋት የሚያደርገውን ጥረት በሚገባ እንደሚያግዝ እንደሚያምን ገልጿል። የዓለም ግማሽ ማራቶን ሻምፒዮኑ ጆፈሪ ካሞሮር ሪከርድ ሰብሯል። 3 ጊዜ የዓለም የግማሽ ማራቶን ሻምፒዮን የሆነው ካሞሮር በዴንማርክ ኮፐንሃገን በተደረገ የግማሽ ፍጻሜ ውድድር የርቀቱን ሪከርድ በ17 ሰከንዶች አሻሽሏል። የ21 ኪሎ ሜትር ሪከርዱን አብርሃም ኪምቱም በ58 ደቂቃ 18 ሰከንድ ይዞት የቆየ ሲሆን ካሞሮር በ58 ደቂቃ 01 ሰከንድ ጨርሶታል። ካሞሮር የመጀመሪያውን የዓለም ግማሽ ማራቶን ድሉን ያሳካው በኮፐንሃገን እንደነበር ይታወሳል። በሴቶቹ ደግሞ ኢትዮጵያዊቷ ብርሃኔ ዲባባ አሸንፋለች። ብርሃኔ ተከታዩ አትሌት 25 ሰከንዶች ቀድማ የገባች ሲሆን በርቀቱ የራሷን ምርጥ ሰዓት ከ2 ደቂቃ በላይ አሻሽላለች። ብርሃኔ ውድድሩን ያሸነፈችው በ1 ሰዓት ከ5 ደቂቃ በ57 ሰከንድ ነው። የ2019-20 የአውሮፓ ቻምፒየንስ ሊግ ነገ ይጀምራል። ነገ ማክሰኞ መስከረም 6 2012 ዓ.ም የሚጫወቱት ከምድብ 5 እስከ 8 ያሉት ቡድኖች ናቸው። በምድብ 5 ባለፈው የውድድር ዘመን በቻምፒየንስ ሊጉ በተመሳሳይ ምድብ የነበሩት ናፖሊና ቻምፒየኑ ሊቨርፑል ይጋጠማሉ። በምድብ 6 ያለፈው የውድድር ዘመን ግማሽ ፍጻሜ ተፋላሚ ባርሴሎና ወደ ጀርመን አምርቶ ቦሩሲያ ዶርትመንድን ይገጥማል። ቼልሲ ከቫሌንሲያና ያለፈው የውድድር ዘመን ግማሽ ፍጻሜ ተጋጣሚው አያክስ አምስተርዳም ከፈረንሳዩ ሊል በምድብ 8 ይጫወታሉ። ረቡዕ ከሚደረጉ ጨዋታዎች መካከል ደግሞ በምድብ 1 የቻምፒየንስ ሊጉ ንጉስ ሪያል ማድሪድ ከፓሪስ ሰን ዠርመን፣ በምድብ 4 ደግሞ አትሌቲኮ ማድሪድ ከዩቬንቱስ የሚያደርጉት ፍልሚያ ይጠበቃል። ዳቪድ ደሄያ እና ማንቸስተር ዩናይትድ የውል ማራዘሚያ ስምምነት አድርገዋል። በእንግሊዙ ክለብ ላለፉት 8 ዓመታት የቆየው ግብ ጠባቂው ለተጨማሪ 4 ዓመታት በዩናይትድ ለመቆየት ተስማምቷል። ላለፉት 18 ወራት በክለቡ ለመቆየት ሲያመነታ የነበረው ደሄያ ወደ ሪያል ማድሪድ ሊያመራ ይችላል ሲባል ነበር። ሆኖም ዛሬ የክለቡ ከፍተኛ ተከፋይ የሚያደርገውን ውል ፈርሟል። ስፔናዊ ግብ ጠባቂ ከደሞዝ ግብር በኋላ በሳምንት 250,000 ፓውንድ የተጣራ ክፍያ ያገኛል። ይህም የክለቡ ከፍተኛ ተከፋይ ከነበረው ፖል ፖግባ የበለጠ ክፍያ ነው። ከዩናይትድ ጋር የፕሪምየር ሊግ፣ የዩሮፓ ሊግ እና የጥሎ ማለፍ ዋንጫዎችን ያሳካው ደሄያ ለክለቡ 367 ጨዋታዎችን አድርጓል። ለዛሬ የነበሩን የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ግርማቸው ከበደን ለግሩም የስፖርት ቅንብሩ እናመሰግናለን። አድማጮች፣ የመጨረሻው የምሽቱ ቅንብር ሳምንታዊው አፍሪቃ ነክ ርዕሶች ነው። ሀገር አቀፍ መድረክ ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን በሚል በቅርቡ በመቀሌ ከተማ ለሁለት ቀናት ያህል ሰፊ ስብሰባ ተደርጎ ስለተካሄደው ውይይት ሁለት ተከታታይ ትንታኔዎችን ማሰማታችንን በማስታወስ ይንደረደራል አፍሪካ ነክ ርዕሶች በምሽቱ ቅንብሩ። ተንታኞቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ የኢትዮጵያ ዲሞክራሲያዊ ፓርቲ የምክር ቤት አባል አቶ ልደቱ አያሌውና በአዲስ አበባ ዩኒቨርሲቲ የህግ መምህሩ ዶክተር መሐሪ ረዳይ ናቸው። ዶክተር መሐሪና አቶ ሙላቱ በስብሰባው ተገኝተዋል። አቶ ልደቱ ግን በስብሰባው ባይገኙም እንደተከታተሉት ገልጠውልናል። አዳነች ፍስሐዬ ናት የፕሮግራሙ አዘጋጅና አቅራቢ የሶስቱን እንግዶች ያወያየችው። አቶ ልደቱ በሁለተኛው ክፍል ውይይታቸው መቀሌ ላይ የተካሄደው ስብሰባ ዓላማ የ27 ዓመቱን ስርዓት ለማስቀጠል የታለመ ጎራ ፈጠር ነው ብለው ነበር። በዛሬው የመጨረሻው ውይይት ታዲያ አቶ ሙላቱ አቶ ልደቱ ለሰጡት አስተያየት በሚሰጡት ምላሽ ይጀምራሉ።
አላስፈላጊ ነገሮች ውስጥ መግባቱ ተቃሚ አይመስለኝም። ጎራ መለየቱ በአንድ ቀን ስብሰባ ጎራ ለይቶ ህዝብን አጣለው አንጃ ፈጥሮ ምርጫ ውስጥ ገብቶ የበላይነትን ለማግኘት የሚደረጉ ነገሮች ህዝብን ከመናቅ ህዝብ አውቆ አይመርጥም በትክክልም አይለይም አይነት ነገር ሊያስመስል ይችላል። የተወሰኑ ሰዎች ዛሬ አንድ ላይ ተቧድነው ለህዝብ ተቃሚ ያልሆነውን ሀሳብ ተስማምቶ ቢያቀርቡ ህዝብ ይመርጣቸዋል ማለት አይደለም። ምርጫ ራሱን የቻለ ሌላ ሂደት ነው። ሀገራችን አሁን ያለችው እርግጥ እንደተባለው አለመረጋጋቱ አለ። አለመረጋጋቱ የተፈጠረው ኢህአዴግ ውስጥ በተደረጉት እነዚህ አለመረጋጋቶች በተፈጠሩት የአመራር የመልካም አስተዳደር ጉድለት በጠቅላላ የዲሞክራሲ እጦት ነው እና ይሄ በመሆኑ ልዩነቶች ነበሩ። በማዕከላዊ መንግስት አልተዘጋጀም እንደተባለው ማዕከላዊ መንግስት እንግዲህ ኢህአዴግም የዛው አካል ነው። ማዕከላዊ መንግስት ውስጥ ደግሞ ኢህአዴግም ራሱ አባል አሉት። ሚኒስቴሮች ምክር ቤት ውስጥ ኢህአዴጎች አሉ፣ የህወሓት አባላት አሉ። በአጠቃላይ አንዱ ክንፍ የኢህአዴግ አባል ነው። በውይይት ላይ ማንም አካል ሊጠራ ይችላል። እንወያይ፣ እንዲህ እናድርግ ብሎ ሀሳብ በሚያመጣበት ጊዜ እንዲሁ መፈረጁ እኔ ትክክል አይመስለኝም። ያልተወያዩት ሰዎች ተገቢ አይደለምና ይገኙ ብሎ ነው ጉባኤው የዛን ዕለትም የወሰነው። በሌላም ደግሞ አሁን ዶክተር መሀሪ እንደገለጸው በአንጃነት ወይም ደግሞ ይህንን ሁናቴ በማይቀበሉ አካባቢን እንዲቀበሉ ለወደፊት በሂደት አብረን የምንወያይበት ነገር መድረክ ለመፍጠር ነው እንጂ ለምርጫ ለወደፊት ስልጣን ለመያዝ የሚደረግ አይነት አይደለም። የሀገር ሽማግሌን ጠርተ፣ ምሁራንን ጠርተ፣ ሌሎች ፖለቲካ ድርጅቶችን ጠርተ የምታደርገው ውይይት ለምርጫ አበቃ። ስለዚህ ለእንደዚህ አይነቱ ስብስብ አሁን አቶ ልደቱ ያስቀመጡት ሀሳብ ትክክል አይመስለኝም።
እሺ፣ ዶክተር መሀሪ።
አቶ ልደቱ ያው በፖለቲካው ረጅም ጊዜ ስለቆዩበት ከትናንሽ ነገሮች ተነስተው ትልቅ መደምደሚያ ላይ የመድረስ አቅምና ችሎታ አዳብረው ሊሆን ይችላል እና በግምታቸው ላይ ብዙም የምሰጠው አስተያየት የለም፣ መብታቸው ነው። የስብሰባው መንፈስ ግን አንደኛ ኢህአዴግ ጋር መስራት ስላልቻለ ህወሓት ሌላ ጎራ እየሰበሰበ ነው የሚለው ነገር እኛ ስብሰባ ላይ የተነገረን ነገር የኢህአዴግ አባል ድርጅቶችም እንደተጠሩ ነው እና አንዳንዶቹ ትኬትም ቆርጠው በሌላ አጣዳፊ ምክንያት እንደቀሩ፣ አንዳንዶቹም ከፍተኛ አመራሮቻቸው ሳይሆን ዝቅ ያሉ አመራሮች እንደተሳተፉ ነው የተገለጸልን እና ኢህአዴግን አግልሎ ሌላ ጎራ የመፍጠር ሴራ የሚለው አልመሰለኝም እኔ። ሁለተኛ ቢሆን ስላለው አንድ አይነት አላማ ያላቸው ሀይሎች አሁን ወደ ምርጫ እየተቃረብን ነው። ምርጫ 2012 ይካሄዳል እየተባለ ነው። እንግዲህ እና አቶ ልደቱ ወደ ምርጫ መግባት ተገቢ አይደለም፣ ያልተረጋጋንበት ሁኔታ ነው እያሉ ያሉት። ግን በእቅዱ እየተነገረን ያለው ግን 2012 በህገ መንግስቱ በተቀመጠው መሰረት ምርጫ ይካሄዳል ነው እና ወደ ምርጫ እየሄዱ ባሉበት ሁኔታ ህገ መንግስትና ህብረ ብሔራዊ ፌዴራሊዝም የምንቀበል ሀይሎች አንድ ላይ ተሰብስበን ድምጻችን እናስተባብርስ ቢባል ችግሩ ምንድን ነው? በነጻ ምርጫና በህጋዊ መንገድ ካሸነፉ እንደ ችግርና እንደ ሴራ የሚወሰድበት ምክንያት አልታያለኝ። ሁለተኛ ህገ መንግስቱ ይህን ማስተባበር የነበረበት ፌዴራል መንግስቱ ነው፣ አዲስ አበባ ነው መደረግ የነበረበት የሚለውም ነገር እርግጥ አዎ፣ ፌዴራል መንግስቱ ህገ መንግስቱ አደጋ ላይ ነው፣ ህብረ ብሔራዊ ፌዴራሊዝሙ አደጋ ላይ ነው ብሎ ኢኒሽቲቭ ይወስዶ ቢሰራው ጥሩ ነበር። ነገር ግን በኢትዮጵያ ህገ መንግስት የማክበርና የማስከበር ኃላፊነት የፌዴራል መንግስት ብቻ አልተደረገም። ክልሎችም ጭምር ህገ መንግስቱን የማክበርና የማስከበር ኃላፊነት ህገ መንግስቱ ላይ ተሰጥቷቸዋል። አንቀጽ 13 የምንለው አለ ህገ መንግስቱ ላይ። ስለዚህ ይሄ በሆነበት ሁኔታ የትግራይ ክልል ማካሄድ አይገባውም ነበር የሚል ክስ የሚቀርብበት አይመስለኝም። ከየትኛውም ፓርቲ ያልገቡ ምሁራንም የሃይማኖት መሪዎችም የነበሩበት ነው እና ቶሎ ወደ መደምደሚያ ባንሄድ ነገሮች ሁሉ በስጋትና በሴራ መነጽር ባናያቸው ያቀራርባል፣ ጠቃሚ ይመስለኛል።
አቶ ልደቱ ችግሩ ምንድን ነው የሚል ጥያቄ አንስተዋል ዶክተር መሀሪ እና ከዛ ጋር እያይዘው በመጨረሻ የሚሉት ነገር ካለ
ችግሩ ምንድን ነው የሚለው እኔ እኮ አሁን ዶክተር መሀሪ በግማሽ ግልጽ ለመሆን ሞክረዋል። ይሄ ነገር የምርጫ ዝግጅት አካል እንደሆነ ያጡታል መሰለኝ እንሳቸው ቢሆንስ ችግር የለም የሚለውን ነገር ያነሱትም ለዚህ መሰለኝ ይያልኩ ያለሁት ምንድነው የዛ አይነት አመለካከት ካለ በግልጽ ይዞ መውጣት አለባብሶ መሆን የለበትም በግልጽ ይውጣል ግን በግልጽም ቢወጣ እኔ አሁን ኢትዮጵያ ላለችበት ሁኔታ ጠቃሚ ነው ብዬ አላምንም። ኢትዮጵያ አሁን በምርጫ ማነሽነት የሚል ጉዳይ የበለጠ ትኩረት ማግኘት ያለበት ሁኔታ ላይ አይደለንም ያለነው። ኢትዮጵያ አሁን ከገባችበት የህልውና ፈተና በጋራ ተባብረን እንዴት አድርገን እናሻግራት እናውጣት የሚለው ላይ ነው የበለጠ ትኩረት ማድረግ ያለበት። ስለዚህ ከዚህ ሁሉ ችግር በኋላ ከዚህ ሁሉ ምስቅልቅል በኋላ አሁንም በምርጫ የማሸነፍን ጉዳይ ቀዳሚ አጀንዳ አድርጎ መያዝ በጣም በጣም ከሀገራዊ ኃላፊነት የሚመነጭ አመለካከት አይደለም ነው ይያልኩ ያለሁት እንጂ ማንንም የፈለገውን ጎራ ቢፈጥር መብቱ ነው። ግን ኢትዮጵያ አሁን ካለችበት ሁኔታ አንጻር የሚመጥን አይደለም። ወቅታዊውን ሁኔታ መርሳት ነው መዘንጋት ነው። አሁንም ለግልና ለቡድን ስልጣን የበለጠ ከሀገር በላይ ተቆርቋሪ መሆን ነው የሚል ነው። አሁን ባለንበት ደረጃ ህውሃት ምን እንደሚያስብ ሳይሆን እንዴት እንደሚያስብ ጠንቅቀን እናቃለን። ለምን ይሄን ሁኔታ እንደጀመረው ቀድም እኮ ተናግሬ ያለው በመግለጫው በግልጽ አስቀምጦ ነው የጀመረው ይሄን እንቅስቃሴ። ስለዚህ ይያልኩ ያለሁት ምንድነው መብታቸው አይደለም ይያልኩ አይደለም ያለው ኢትዮጵያ የምትፈልገው ይሄን ነው ወይ አሁን?
እሺ እንግዲህ አንድ ጊዜ አሁን ለዛ ምላሽ እንዲሰጡ እንጂ የምርጫ ጉዳይ በሌላ ጊዜ እንወያይበት እንደሆነ እንጂ አሁን ውይይታችን ምርጫውን መካሄድ አለበት የለበትም ስላልሆነ እዚህ ላይ ብናበቃ ምሻል ይመስለኛል። ሌላ ጊዜ ልንወያይበት እንችላለን። እሱን
የምርጫ ጉዳይ አይደለም ያነሳሁት እኮ አሁን ምርጫ ይካሄድ አይደለም እያልኩ ያለሁት አንድ አገራዊ ኃላፊነት የሚሰማው ፓርቲ ትኩረቱ መሆን ያለበት የሚቀጥለው ምርጫ ላይ እንዴት አድርጌ አሸንፌ በስልጣን ልቀጥል መሆን የለበትም። ኢትዮጵያ አሁን የማሸነፍና የማሸነፍ ጉዳይ አይደለም ፊቷ ላይ ያለው።
ማንኛውም የፖለቲካ ፓርቲ በሚችለው አቅም ስልጣን ለመውጣት የሚችልበት ሁኔታ ካለ የሚጥር እንደሆነ የሚታወቅ መሰለኝ። እንዴት ነው የእርስዎ አመለካከት? አልገባኝም መጨረሻ።
27 ዓመት ሙሉ የፓርቲ ውስጥ ነው የሰራሁት እና አንድ ፓርቲ ለስልጣን እንደሚታገል ጠፍቶኝ አያውቅም። በደንብ ግልጽ ነኝ አዳነች፣ እሱ ላይ አይደለም ችግር ያለው። ይኸው የምርጫ ጉዳይ አሁን የፖለቲካ ፓርቲዎች የስልጣን መውጣትና መውረድ ጉዳይ ከሆነ እኮ የኢትዮጵያ ሕዝብ ያደረገው ትግልም መካሄድ አልነበረበትም። ያለፈው ዓመት የመጣው ለውጥም አስፈላጊ አልነበረም። በቃ ጊዜውን ጠብቆ ምርጫ ይካሄዳል፣ የፖለቲካ ፓርቲዎች የየራሳቸውን ጎራ እየፈጠሩ አሸናፊና ተሸናፊ ሆነው ይቀጥላሉ፣ ችግር እኮ የለውም። እሱ አይደለም ለውጡን መካድ ነው ያልኩበት ምክንያት። ቅድም ግልጽ ሆኖ ከሆነ የኢትዮጵያ ሕዝብ ያለፈው ለውጥ ትግል አድርጎ መስዋዕትነት ከፍሎ ያመጣው አሁን በምርጫ እንድንሸናነፍ አይደለም። ተባብረን አሁን መሰረታዊ ችግራችንን እንድንፈታና ለምርጫ መሰረታዊ የሆነ መደላድል እንድንፈጥር ነው። አሁን ያ መደላድል የለም። ከዛ በፊት ለፉክክር ከመግባታችን በፊት ለማሸነፍና ለመሸነፍ ከመሮጣችን በፊት መሰራት ያለበት ብዙ የቤት ስራ አለ ለኢትዮጵያ ህልውና የሚጠቅም እያልኩ ነው። የቀደም ተከተል ጉዳይ ነው እንጂ ፓርቲ ለስልጣን እንደሚወዳደርና ያንም ማድረጉ ስህተት ነው እያልኩ አይደለም።
እሺ እንግዲህ እዚህ ላይ ልናጠቃልል ነው፣ ጊዜያችንም እያለቀ ስለሆነ እንግዲህ አቶ ልደቱ አያሌው፣ ዶክተር መሐር ረዳኤ፣ አቶ ሙላቱ ገመቹ ለሰጣችሁን ሰፊ ማብራሪያ በጣም አመሰግናለሁ።
እናመሰግናለን።
አድማጮች፣ አሁን ዘግይቶ የደረሰን ዘገባ አለ። የኤርትራ ፕሬዚደንት ኢሳያስ አፈወርቂ በተባበሩት የአረብ ኤሚሬቶችና በሱዳን ጉብኝት ካደረጉ በኋላ ወደ አዲስ አበባ መሄዳቸውን ሪፖርተራችን ብርሃነ በርሀ ከአስመራ ዘግቧል። ቀጥሎ ይቀርባል።
ፕሬዚዳንት ኢሳያስ አፈወርቂ ከጳጉሜ 3 2011 እስከ መስከረም 4 2012 በተባበሩት አረብ ኤሚሬትና በሱዳን የስራ ጉብኝት እንዳደረጉ ከኤርትራ መንግስት የመረጃ ምንጭ ሻባይት የተገኘው መረጃ ገልጸዋል። ፕሬዚዳንት ኢሳያስ አፈወርቂ ከተባበሩት አረብ ኤሚሬት ጉብኝታቸው በኋላ ከመስከረም 3 እስከ መስከረም 4 በሱዳን ባደረጉት ጉብኝት ከሱዳን ከፍተኛ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን፣ ከሱዳን የሽግግር መንግስት ጠቅላይ ሚኒስትር ዶክተር አብደላ ሐምዶክና ከሱዳን ከፍተኛ ምክር ቤት አባል ጀነራል መሐመድ ሐምዳን ጋር ተገናኝተው ባደረጉት ውይይት በመልካም ጉርብትና ላይ የተመሰረተ የኤርትራና ሱዳን ህዝቦች ታሪካዊ ግንኙነትን ወደ አዲስ የትብብር መድረክ ለማሸጋገርና የተከሰሩ እድሎችን ለማካካስ ሁለቱ አገራት ስድስት ነጥቦችን የያዘ የጋራ መግለጫ አውጥተዋል። በመግለጫው መሰረትም የመከላከያና ወታደራዊ ጉዳዮች፣ የኢኮኖሚ ዘርፍ፣ በማህበራዊና ባህላዊ ጉዳዮች፣ የጸጥታ ዶብ ዘለል ወንጀሎችን የመከላከል፣ የፖለቲካና ዲፕሎማሲ ጉዳዮች ትብብር፣ የቀጠናውን የሰላም መረጋጋትና ትብብርን ፍላጎት ለማሳካት የሚያገለግል ቀጠናዊ ስብስብ ለማቆም መስራት የሚል ስምምነት ሲሆን ተግባራዊነቱን ለማረጋገጥ በሁለቱ አገራት መሪነት ድጋፍና ክትትል የሚሰራ ከፍተኛ የጋራ ሽማግሌ ለማቋቋም ትዕዛዝና መምሪያ እንደተሰጠ በካርቱም የተደረገው የሁለቱ አገራት የጋራና ትብብር ስምምነት ያመለክታል ይላል ከኤርትራ መንግስት የመረጃ መርበብ ሻባይት የተገኘው መረጃ። በፕሬዝደንት ኢሳያስ አፈወርቂ የተመራውና የኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህና የፕሬዝዳንቱ አማካሪ አቶ የማነ ገብረአብን ያካተተው የኤርትራ ከፍተኛ የልዑካን ቡድን በሱዳን ያደረገውን የሁለት ቀናት የስራ ጉብኝት ጨርሶ ዛሬ አስመራ አየር ማረፊያ የአጭር ሰዓታት እረፍት ካደረጉ በኋላ ወደ አዲስ አበባ ማምራታቸውን የተገኘው መረጃ ያመለክታል። በፕሬዝደንት ኢሳያስ አፈወርቂ የተመራው የልዑካን ቡድን ወደ አዲስ አበባ ለምን ጉዳይ እንደተጓዘ የሚጠቁም መረጃ ማግኘት አልቻልኩም። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
የፕሬዝደንት ኢሳያስ አፈወርቂን የኢትዮጵያ ጉዞና ቆይታ አስመልክቶ ከኢትዮጵያ መንግስት የወጣ ምንም አይነት መግለጫ የለም።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀው ነው።